ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የኢትዮጵያ ገዢ ፓርቲ ኢህአደግ ሥራ አስፈጻሚ ኮሚቴ የኢትዮ ኤርትራ የድንበር ኮሚሽን ውሳኔና የአልጀርሱን ስምምነት እንደሚቀበል ያስተላለፈውን በመቃወም የድንበሩ ኢሮብ ተወላጆችና የአዲግራት ከተማ ሕዝብ ካካሄዱት ሰላማዊ ሰልፍ የተወሰደ ድምፅ ነው። በዕለቱ አብይ ርዕስ ይዘረዘራል።
የህወሓት ማዕከላዊ ኮሚቴ በኢትዮጵያና ኤርትራ የድንበር ውዝግብ የመንግሥት ድርጅቶችና ወደ ግል ይዞታ ከማዞር እንዲሁም ሌሎች ውሳኔዎች ጋር በተያያዘ የገዢው ፓርቲ ምክር ቤት ውይይት መደረግ አለበት፣ ውሳኔውም ህዝቡ ሳይወያይበትና በቂ መተማመን ሳይደረስበት በመገናኛ ብዙሃን ይፋ ሆነ የሚለውን ጨምሮ በዜና ዘገባና በትንታኔ ሰፋ አድርገን የምንመለከተው ነው።
ዋና ዋናዎቹ ዜናዎች ቀደም ሲል ያሰማናቸው የሀገር ጉዳዮች ናቸው። በተጨማሪም ደግሞ የዓለም እግር ኳስ ዋንጫ ዛሬ ተጀመረ የሚሉ ናቸው።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሰኔ 7 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ ብርሃኑ የሚያቀናብርልን ንጉሡ ታምሬ፣ እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ዜና እናሰማችሁ። የኢትዮጵያ ገዢ ፓርቲ ኢህአደግ ሥራ አስፈጻሚ ኮሚቴ የኢትዮ ኤርትራ ድንበር ኮሚሽን ውሳኔና የአልጀርሱን ስምምነት መቀበሉን በመቃወም በሺዎች የሚቆጠሩ የድንበሩ ኢሮብ ተወላጆችና የአዲግራት ከተማ ህዝብ ዛሬ ሐሙስ ሰላማዊ ሰልፍ አካሂደዋል። ህዝቡን ያላማከረ ውሳኔ ተቀባይነት እንዳያገኝ ለኢትዮጵያ መንግሥት ለአህጉራዊና ዓለም አቀፋዊ ድርጅቶች አቤቱታ እንደሚያቀርቡም ተናግረዋል። መጽሔት ዝርዝር ይኖረዋል። በተያያዘ የኢትዮጵያና የኤርትራ የድንበር ውዝግብና የመንግሥት ድርጅቶችን ወደ ግል ይዞታ ማዞርን በተመለከተ በመገናኛ ብዙሃን ይፋ መግለጫ ከመሰጠቱ በፊት የኢህአደግ ምክር ቤት መወያየት ነበረበት ሲል የህወሓት ማዕከላዊ ኮሚቴ በመግለጫ አስታውቋል። በውሳኔው ላይ ህዝቡ ሳይዋይና መተማመን ሳይደረስበት በሚዲያ መገለጡ በህዝብ ዘንድ ቁጣ እንደቀሰቀሰ ህወሓት አመልክቷል። የኢህአደግ ምክር ቤት እንዲጠራና በሀገሪቱ ወቅታዊ ሁኔታዎች ላይ እንዲመክር የህወሓት ማዕከላዊ ኮሚቴ ለአንድ ሳምንት ያካሄደውን ስብሰባ ትናንት አጠናቋል። መጽሔት በዚህም ላይ ዝርዝር ይኖረዋል። በባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ዩኒቨርሲቲው ከሚሰጠው የብቃት ማረጋገጫ ፈተና ጋር በተያያዘ በተደረገ የሶስት ቀናት ተቃውሞ ፈተና መቋረጡን ያነጋገርናቸው ተማሪዎች ገልጠዋል። ከተቃውሞ ጋር በተያያዘ በንብረት ላይ ጉዳት መድረሱንና የፈተና አሰጣጥ መቋረጡም ተማሪዎቹ ተናግረዋል።
ለሊቢያው ጀኔራል ካሊፋ ሀፍታርና ለብሔራዊ የሊቢያ ጦር ኃይል ታማኝ የሆኑ ወታደሮች ከእነርሱ ቁጥጥር ውጭ ከሆኑ የምስራቃዊ ሊቢያ ከተሞች የመጨረሻዋን ለመቆጣጠር መቃረባቸው ተገለጠ። ለሳምንታት ከዘለቀ ከባድ ውጊያ የቦምብና የአየር ጥቃት በኋላ መሆኑ ነው የጀኔራል ሀፍታር ኃይሎች የደርናን ከተማ የተቆጣጠሩት። በአንድ የደቡብ አፍሪቃ መስጊድ ውስጥ ሁለት ሰዎች በዛሬው ዕለት በስለት ተወግተው ሲሞቱ ሌሎች በርካቶች መቁሰላቸው ተነገረ። አጥቂው በፖሊስ መገደሉም ተዘግቧል። ጥቃቱ የደረሰው ኬፕ ታውን አጠገብ ካለችው ማለስበሪ ከተማ ውስጥ ሲሆን ፖሊሶች እንደገለጡት የ30 ዓመት ዕድሜ ክልል ውስጥ የሚገኝ አጥቂ ፖሊሶቹ ሲደርሱ ሁሉም እዚያው ስፍራ ነበር። እጁን እስኪሰጥ ከፖሊሶች የቀረበለትን ጥያቄ ከመቀበል ይልቅ ታዲያ ጭራሹን ፖሊሶቹ ላይ ተኩስ ለመክፈት ሲሞክር እንደተገደለ ነው የተገለጠው። አጥቂው ግድያዋን ለመፈጸም ምን እንዳነሳሳው እስካሁን የተገለጸ ነገር የለም።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሰሜን ኮሪያ በኒውክሌር ጦር መሳሪያ ማጽዳት አቋሟ ከጸናች መንግስታቸው ወታደራዊ ጫናውን ቀለል እንደሚያደርግ የደቡብ ኮሪያ ፕሬዚዳንት ሙን ጄኢን ዛሬ ሐሙስ ተናግረዋል። የፕሬዚዳንት ሙን ቢሮ ይፋ ባደረገው መሰረት ሰሜን ኮሪያ የኒውክሌር ተቋሟን ካወደመችና ከዩናይትድ ስቴትስ ጋር የተጀመረውን ውይይት ከገፋችበት የጋራ መግባባት የሚጀመርበት ሁኔታ ይመቻቻል ብለዋል። ሙን አክለውም ከዩናይትድ ስቴትስ ጋር የሚካሄደውን ወታደራዊ ልምምድ ለማቋረጥ እንደሚያስቡበትም ተናግረዋል።
ፕሬዚዳንት ዶናልድ ትራምፕ ሰሜን ኮሪያ ላይ የተጣለው ማዕቀብ ቀስ በቀስ ይነሳል የሚለውን ዜና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ አጣጥለዋል። በዜናው መሰረት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ውስጥ በተገናኙበት ወቅት ነው ትራምፕ ይህን ብለዋል የተባለው። እንዲያውም ፕሬዚዳንት ትራምፕ የማዕቀቡን አነሳስ ሳይቀር በዝርዝር ተናግረዋልም ተብሏል። ለማንኛውም ውጭ ጉዳይ ሚኒስትር ፖምፔዮ ግን ወሬውን ውድቅ አድርገውታል።
ካሽሚር ውስጥ ተፈጽሟል የተባለው የሰብአዊ መብት ጥሰት ዓለም አቀፍ ምርመራ እንዲደረግበት የተባበሩት መንግስታት የሰብአዊ መብት ጥበቃ ኃላፊ ጥሪ አቀረቡ። ዛይድ ራአድ አልሁሴን ዛሬ ሐሙስ ጥሪውን ያሰሙት የካሽሚርን ሁኔታ የተመለከተ ዘገባ ይፋ በተደረገበት ሪፖርት ላይ ነው። ዘገባው በህንድ ይዞታ ስር ባለው ግዛት የሚገኙ ወታደሮች ማህበረሰቡ ላይ አደረሱ የተባለውን የመብት ረገጣ ይኮንናል። በዚህ መሰረት እንደ አውሮፓ አቆጣጠር ከሐምሌ 2016 እስከ ዘንድሮ ዓመት ሚያዝያ ወር ድረስ 145 የሚሆኑ ሰዎች እንደተገደሉ ይታመናል ሲል ሪፖርቱ አመልክቷል። የተባበሩት መንግስታት ድርጅት የሰብአዊ መብት ጥበቃ ምክር ቤት በካሽሚር ጉዳይ ላይ ምርመራ እንዲከፍትም እናሳስባለን ሲሉ ዛይድ ማስገንዘባቸው ተሰምቷል።
በፕሬዚዳንት ቭላዲሚር ፑቲን ላይ አድማ አቀነባብረዋል ተብለው ባለፈው ወር የታሰሩት ሩሲያዊ ተቃዋሚ መሪ አሌክሲ ናቫልኒ ከሰላሳ ቀናት እስር በኋላ በዛሬው ዕለት መፈታታቸው ተገለጠ። ከሰላሳ ቀናት የስራ ጉዞ በኋላ እነሆ ተመልሻለሁ ሲሉ ትዊት ያደረጉት ናቫልኒ ነጻ በመሆኔም ተደስቻለሁ ነው ያሉት። ናቫልኒና በመቶዎች የሚቆጠሩ ደጋፊዎቻቸው የታሰሩት ባለፈው ወር ሲሆን ይህም ፕሬዚዳንት ፑቲንን ለሌላ 6 ዓመት በስልጣን ለማቆየት የሚያስችለው ስነ ስርዓት የምርጫ ስነ ስርዓት ሞስኮ ውስጥ በሚካሄድበት ዋዜማ ነው።
የታዋቂዋ የኢራን የሰብአዊ መብት የህግ ባለሙያ ባለቤት ናስሪን ሳቱዴህ በሰጡት ቃል የኢራን የደህንነት መስሪያ ቤት መኖሪያ ቤታቸው በመሄድ ባለቤታቸውን ትናንት ረቡዕ እንዳሰሯቸው አስታወቁ። ድርጊቱ ዓለም አቀፍ የመብት ተሟጋቾችን ቁጣ ቀስቅሷል። ከቪኦኤ ፋርስ አገልግሎት ጋር በተካሄደ ቃለ ምልልስ የታሳሪዋ ባለቤት ሪዛ ካንዳ እንዳስረዱት በወቅቱ በቴህራን መኖሪያ ቤታቸው ስላልነበሩ ደውለው ነው አሰሩኝ ያሏቸው። ባልየው አክለውም ስቶትደን በሌለችበት ከ5 ዓመታት በፊት በተከሰሰችበት ጉዳይ 5 ዓመት እስራት እንዲፈጸምባት ኢቪን ወደ ተባለ እስር ቤት እንደወሰዷትም ተናግረዋል።
በመጨረሻም የዓለም እግር ኳስ ዋንጫ። በከፍተኛ ጉጉት ሲጠበቅ የቆየው የዓለም እግር ኳስ ዋንጫ ውድድር ዛሬ በኢትዮጵያ አቆጣጠር ከምሽቱ 1 ሰዓት ላይ በአስተናጋጅ ሩሲያና ሳውዲ አረቢያ ብሔራዊ ቡድኖች ግጥሚያ ተጀምረዋል። ለአንድ ወር ግድም በሚዘልቀው በ32 ቡድኖች መካከል የሚደረጉትን ጨዋታዎች በዓለም ዙሪያ በቢሊዮን የሚገመት የስፖርቱ አፍቃሪ ይመለከተዋል ተብሏል። ይህም ወደ ሩሲያ ይጎርፋል ተብሎ የሚጠበቀውን 1 ሚሊዮን ሕዝብ አይጨምርም። የዝግጅት ክፍላችን በተለይ የሩብ ፍጻሜ ግጥሚያዎቹ ሲጀመሩ አንስቶ እስከ ማጠቃለያው ድረስ በየዕለቱ ልዩ ዝግጅቶች ይኖሩታል። ሰለሞን ክፍሌ ለዛሬ ቀጣዩን አጭር የቅኝት ዘገባ አጠናቅሯል።
ሩሲያና ሳውዲ አረቢያ የተጫወቱበት ሞስኮ የሚገኘው ሉዥኒኪ ስታዲየም 80,000 መቀመጫዎች ያሉት ሲሆን ዛሬ በመክፈቻው ዕለት ግጥም ብሎ ሞልቶ ታይቷል። ሩሲያ በ11 ከተሞች የሚካሄዱትን ውድድሮች ለማዘጋጀት 13 ቢሊዮን ዶላር ወጪ አድርጋለች። የሀገሪቱ ፕሬዚደንት ቭላዲሚር ፑቲን በመክፈቻው ሥነ ሥርዓት ላይ ተገኝተዋል። የየምድቡ ማጣሪያ እስከ ሰኔ 21 ቀን ድረስ ይካሄድና የጥሎ ማለፍ ውድድሩ በ23 ይጀመራል። ጁላይ 15 ወይም በእኛ አቆጣጠር እሁድ ሐምሌ 8 ቀን 2010 ዓ.ም የዘንድሮው ዋንጫ ባለቤት ይለያል። በዚህ ዓመት ዋንጫውን እንደሚያገኙ ቅድሚያ ግምት የተሰጣቸው ሀገሮች ብራዚል፣ ፈረንሳይ፣ ስፔን፣ አርጀንቲናና የወቅቱ ሻምፒዮን ጀርመን ናቸው። ወደ ዛሬው የመክፈቻ ሁለት ግጥሚያ ስናልፍ ውድድሩ የተጠናቀቀው በሩሲያ 5-0 አሸናፊነት ነው። በብራዚል ቀረሽ አጫጭር ድንቅ ቅብብሎች በማጥቃት የጀመረው የሳውዲ ቡድን 2-0 በሩሲያ መሪነት አርፏል። በሁለተኛው አጋማሽ ሩሲያ ሌላ 3 አክሎ ጨዋታው በሩሲያ 5-0 አሸናፊነት ተጠናቋል። ነገ ግብፅ ከኡራጓይ፣ ሞሮኮ ከኢራን እና ፖርቱጋል ከስፔን ይጋጠማሉ። ሩሲያ በዚህን ያህል ወጪና ብዙ ጊዜ ፈጅታ ይህን በዓለም ተወዳጅ የሆነ የዓለም የስፖርት ውድድር ብታዘጋጅም ታዲያ ሀገሯ ውስጥ የዜጎችን ሰብአዊና ፖለቲካዊ መብቶች ትረግጣለች ሲሉ ለመብት ተከራካሪዎች ይከሷታል። ዩሊያ ጎርቡኖቫ በሁማን ራይትስ ዋች የሞስኩ ዴስክ አጥኚ ያስረዳሉ።
The situation in Russia now with human rights as the worst it's been since the fall.
በአሁኑ ወቅት በሩሲያ ያለው የሰብአዊ መብቶች አያያዝ የሶቪየት ህብረት ከመውደቋ በፊት ከነበረው የከፋ ነው።
ዓለም አቀፉ እግር ኳስ ፌዴሬሽን FIFA ይህን የሰብአዊ መብቶች ጉዳይ አንስቶ ከሩሲያ ጋር እንዲነጋገር Human Rights Watch እና ሌሎች የሰብአዊ መብቶች ተከራካሪ ቡድኖች ጥሪ አስተላልፈዋል።
ሰላሙን ክፍሌን ለዜና ዘገባው እናመሰግናለን። አድማጮች ለሰዓቱ ያለም ዜና የተመደበው ክፍለ ጊዜም በዚያ በቃ። The Voice of America ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። በአለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
አሁን ይቀጥላል። አዲሱ ቆየት ብለው በርከት ያሉ ዘገባዎች አሉን። ወትሮ እንደምናደርገው በድምጽ ባናሰማም የትላንቱን የህወሓት መግለጫ የብዙዎችን ትኩረት ስቧል። በምሽቱ አብይ ርዕሳችን እንቃኘዋለን። ቀዳሚ ዘገባችን ነው። እርሱን ተከትሎም የትንታኔ የሁለት ወገን ክርክር የታከለበት ትንታኔ እናቀርባለን። አሁን በእርግጥ በቀጥታ ወደ ዕለቱ አብይ ርዕስ የኢትዮጵያ እና የኤርትራ የድንበር ውዝግብና የመንግስት ድርጅት ወደ ግል ይዞታ ማዛወርን በተመለከተ በመገናኛ ብዙሃን ይፋ መግለጫ ከመሰጠቱ በፊት የኢህአዴግ ምክር ቤት መወያየት ነበረበት ሲል የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ አስታወቀ። በውሳኔው ላይ ህዝቡ ሳይወያይና መተማመን ሳይደረስበት በመገናኛ ብዙሃን መገለጡ በህዝብ ዘንድ ቁጣ እንደቀሰቀሰ የህወሓት መግለጫ ይናገራል። የኢህአዴግ ምክር ቤት እንዲጠራና በአገሪቱ ወቅታዊ ሁኔታዎች ላይ እንዲመክር የህወሓት ማዕከላዊ ኮሚቴ ለአንድ ሳምንት ያካሄደውን ስብሰባ ትናንት ሲያጠናቅቅ ጠይቋል። የህወሓት ማዕከላዊ ኮሚቴ በዚሁ መግለጫው የኢህአዴግን ህገ ደንብና አሰራር ያልተከተሉ ያላቸውን አመራር ምደባዎች ወይም ሹመቶች እንዲታረሙም አሳስቧል። እስክንድር ፍሬው ዝርዝሩን ይዟል።
ይህ ድምፅ የኢሮብ ብሔረሰብ ተወላጆች አድግራት ከተማ ነዋሪዎች ድምፅ ነው። በአድግራት ከተማ የሚኖሩ 1000 አካባቢ የሚደርሱ የኢሮብ ተወላጆች በወኪሎቻቸው አድርገው የኢህአዴግ ስራ አስፈጻሚ ኮሚቴ ስለ ኢትዮጵያና ኤርትራ የወሰነውን ውሳኔ ለመቃወም ፍቃድ ጠይቆ በማግኘት ዛሬ ሐሙስ 7 ሰኔ 2010 ዓ.ም ያካሄዱት ሰላማዊ የተቃውሞ ሰልፍ ነው።
መሬታችን የብሔር ብሔረሰብ
እስከ 3000 የሚደርስ ህዝብ የተለያዩ መፈክሮችን እያሰማ ከተማዋን በመዘር በወልዋሎ ስታዲየም ነው የተሰበሰበው። ሰልፈኞች ከሚያስተባብሩ አንድ የኢሮብ ተወላጅ አቶ ካሳ ይዝታ ናቸው።
ሰላማዊ ሰልፉ ህዝቡ ግንቦት 28 2010 ዓ.ም የኢህአዴግ ስራ አስፈጻሚ ኮሚቴ በድንገት ያወጣውን መግለጫ በተመለከተ የአልጀርስ ስምምነት መሰረት በማድረግ የኤርትራ ጉዳይ በሰላም ለመፈጸም ካለምንም ቅድመ ሁኔታ ዝግጁ ነኝ ብሎ በማወጁ ህዝቡ በተሰማው ቅሬታ መሰረት ህዝቡ ተሰብስቦ በህግና ደንብ መሰረት እንድንመራ 9 ሰዎች ኮሚቴ መርጦን እኔም ከ9 ኮሚቴዎች አንዱ ሁኜ እየሰራን ቆይተናል። ዋና ቁም ነገር ይሄ ጉዳይ 1995 ዓመተ ምህረት ይህን የአልጀርስ ስምምነት መሰረት ያደረገ የሄግን ውሳኔ በመቃወም ያለበትን ስህተት ግልጽ በማድረግ ምስራቃዊ ዞን አስተዳደር ጽህፈት ቤት፣ ለትግራይ ክልል አስተዳደር ጽህፈት ቤት፣ ለትግራይ ተወካዮች ምክር ቤት እንዲሁም ነብሰሄር መለስ ዜናዊ ጠቅላይ ሚኒስትር ለነበሩ በእጃቸው እንዲደርስ፣ የውጭ ጉዳይ ሚኒስትር ለነበሩ አቶ ስዩም መስፍንም በእጃቸው እንዲደርስ፣ ለኢትዮጵያ መንግስት እና ፓርላማ፣ ለአፍሪካ ህብረት፣ ለተባበሩት መንግስታት ጽህፈት ቤት፣ ለዓለም ጸጥታ ምክር ቤት፣ ለዘሄይ ደብዳቤ ጽፈን ውሳኔውን እንደምንቃወም የኢትዮጵያ ሉዓላዊነት ደፍሮ መሬታችንንና ህዝባችንን ቆርሶ ወደ ኤርትራ የሚወስድ በመሆኑ ይህ መሆን እንደሌለበት በመቃወም የጻፍነው አስታውሳለሁ።
ምላሽ ምን አግኝታችሁ ነበር?
ምላሽ ሄግ አፈጻጸም እንዲኖረው በድርድር በውሳኔው መሰረት እንዲፈጸም የሚል ነገር ተገኝቶ አምስት ነጥቦች ለአፈጻጸም የሚመቹ አየር ላይ የተነሳው ካርታ መሬት ላይ ትክክል ይመጣል አይመጣል የሚለው ከአምስቱ ነጥብ አንድ ሆኖ መሬት ላይ በሚያውቁ ሰዎች ሆነ ተብሎ ዲማርኬሽን እንዲካሄድ፣ ከዛ በኋላ ሌሎችም ነጥቦችን አካትቶ ሁለቱንም ህዝቦች በማሳተፍ ሰላም እንዲመጣ ነበር። ይሁን እንጂ የኤርትራ መንግስት ይሄን አልቀበልም በማለቱ ሰላም አይደለ ጦርነት አይደለ አሁን ባለንበት ሁኔታ እስካሁን ድረስ ቆይተናል። የኢትዮጵያ መንግስትም አምስቱ ነጥብ ካልተፈጸመ በስተቀር የሄግ ውሳኔ ለመፈጸም አልችልም ብሎ ቆሞ ነው የቆየው። አሁን ግን በድንገት ካለምንም ቅድመ ሁኔታ ያለ ስምምነት መሰረት ውሳኔውን እንፈጽማለን ብሎ ኢህአዴግ ስራ አስፈጻሚ ኮሚቴ የሰጠውን ውሳኔ ህዝቡን ያላሳተፈ የህዝቡ ይሁንታ ያላገኘ በመሆኑና ሀገርንና ህዝብን የሚከፋፈል በመሆኑ ይህን የኢትዮጵያ መንግስትም ሆነ የኢትዮጵያ ፓርላማ ተቀብሎ እንዳያጸድቅ የዓለም ህዝብም የተባበሩት መንግስታትም ሆነ አፍሪካ ህብረትም ሆነ ሌሎችም የሚመለከታቸው አካላት ተቃውሞችንን በግምት ውስጥ በማስገባት መፍትሄ እንዲፈልጉልን በማለት የወጣ ሰልፍ ነው።
ሰልፉ የጎላ የሴቶች ተሳትፎም ነበረበት። ሰልፉ በወንና በተረጋጋ መንፈስ የተካሄደ ሲሆን ከሰልፈኞች መካከል የነበሩ አባ ሀጎስም አነጋግሬያቸዋለሁ።
እኔ ስሜ አባ ሀጎስ ወልድ እባላለሁ። የተወለድኩበት ኢሮብ ነው። ያው ካሄን ቦርደር የለውም። አድግራት ወልዋሎ እኖራለሁ። 20 ዓመት የቆየ አለ ይግባኝ የተሰጠ የአልጀርስ ውሳኔ ከ20 ዓመት በኋላ ደግሞ እንደገና ባላሰብንበት ሰዓት 12,000 በላይ ተማሪዎች ማትሪኩሌሽን ፈተና እያሉ የኢህአዴግ መንግስት መሬታችሁ ባድመና አካባቢው ሁሉ ጊዜ በባድመ ስለሚጠራ የኤርትራ መስጠት አለብን፣ አለምንም ጥያቄ ኤርትራ ባድመ መሬት ሰጠን ሰላም ማግኘት አለብን ብሎ ሲያውጅ የማይሆን ነገር ስለሆነብን እሱን አንቀበልም ለማለት ነው። የኢሮብ ህዝብ፣ የጉለመካዳ ህዝብ፣ እዚህ የቆየውና የድግራት አጋሚ ህዝብ ተጨምሮበት አውራው የኢሮብ ህዝብ ይሄ ውሳኔ እኛ አይጠቅመንም፣ አንድ ስድራ ቤት በሁለት ላይ አይከፈልም፣ የብሔር ብሔረሰቦች ከሰማንያ ሺህ በላይ የተሰዉበት አገር እና መቃብር ለኤርትራ አይሸጥም አይለወጥም እያለ ድምፁን እያሰማ ነው የሚገኛለ።
ሰልፈኞች ከተማውን በመዘር ወልዋሎ ስታዲየም ነበር ያጠቃልሉ። በስታዲየሙ የአዲግራት ከተማ ከንቲባ አቶ ገብረ ህይወት ስዩም ተገኝተው እንዲህ ብለዋል።
ህዝቢ ኢሮብ ምክንያታውን ለባምን ህዝቢ እዩ እዚ ሎማ ዓንቲ ካየድኩሞ ዘለኹም ሰልፍ ድማ ማንም
የኢሮብ ህዝብ አስተዋይ ህዝብ ነው። ይህ ዛሬ ያካሄዳችሁ ሰልፍ ደግሞ የኢሮብ ህዝብ ታግለው ጨቋኙ የደርግ ስርዓት በመደምሰስ ሲያገኛችሁ መብታችሁና የትግላችሁ ውጤት ነው።
ኣታኹም ናብ መወዳእታ ክበፅሕ ናይ ኩላህና ሓንታውን ስለዝኾነ
ህዝብ ያልተቀበለው ውሳኔ የህዝብና የመንግስት ውሳኔ አይደለምና ይህ በህጋዊና ሰላማዊ መንገድ የጠየቃችሁ ጥያቄ እኛም ከጎናችሁ በመሆን ከዞን እስከ ፌዴራል ወደሚመለከተው እንዲደርስ ጥረት እናደርጋለን ብለዋል።
የቀኒየልና ግብርያበልና
ሰልፍ በሰላማዊ መንገድ ተጀምሮ በሰላም አለቀ። አለም ፍስሐ ለአሜሪካ ሬዲዮ የተጠናከረው ዘገባ ከአዲግራት ከተማ።
የኢትዮጵያና የኤርትራ የድንበር ውዝግብና የመንግሥት ድርጅቶችን ወደ ግል ይዞታ ማዞርን በተመለከተ በመገናኛ ብዙሃን ይፋ መግለጫ ከመሰጠቱ በፊት የኢህአደግ ምክር ቤት መወያየት ነበረበት ሲል የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ አስታውቋል። በውሳኔው ላይ ህዝቡ ሳይወያይና መተማመን ሳይደረስበት በሚዲያ መገለጡ በህዝብ ዘንድ ቁጣ እንደቀሰቀሰ የህወሓት መግለጫ ይናገራል። የኢህአደግ ምክር ቤት እንዲጠራና በሀገሪቱ ወቅታዊ ሁኔታዎች ላይ እንዲመክር የህወሓት ማዕከላዊ ኮሚቴ ለአንድ ሳምንት ያካሄደውን ስብሰባ ትናንት ሲያጠናቀቅ ጠይቋል። የህወሓት ማዕከላዊ ኮሚቴ በዚሁ መግለጫ የኢህአደግን ህገ ደንብና አሰራር ያልተከተሉ ያላቸው የአመራር ምደባዎች ወይም ሹመቶች እንዲታረሙም አሳስቧል። እስክንድር ፍሬው ነው ዝርዝሩን ይላከልን።
ህዝባዊ ወያኔ ሀርነት ትግራይ ህወሓት ለሶስት ቀናት የተወያየው በወቅታዊ ሁኔታዎች ላይ ነው። ስብሰባው የተጠራውም አስቸኳይ በሚል ነው። ትናንት ማምሻውን ደግሞ የደረሰባቸውን ውሳኔዎች ይፋ አድርጓል። በዚህም መሰረት የኢህአዴግ ስራ አስፈጻሚ ኮሚቴ የኢትዮጵያና የኤርትራን የድንበር ጉዳይ አስመልክቶ የወሰነው ውሳኔ ተገቢ መሆኑን አስታውቋል። ከሰላም ፖሊሲያችን ጋር የተጣጣመ መሆኑን በማረጋገጥ ዘላቂ ሰላም ለማምጣት የሚያስችል ውሳኔ መተላለፉ ተገቢና ወቅታዊ መሆኑን የህወሓት ማዕከላዊ ኮሚቴ ገምግሟል ይላል ትናንት የወጣው መግለጫ። የኢትዮጵያ አየር መንገድንና ኢትዮ ቴሌኮምን ጨምሮ ታላላቅ የመንግስት ኩባንያዎች የተወሰነ አክሲዮን ለሀገር ውስጥና ለውጭ ባለሀብቶች እንዲሸጥ በኢህአዴግ ስራ አስፈጻሚ ኮሚቴ የተወሰነውን ውሳኔ መቀበሉንም ህወሓት በመግለጫው አስታውቋል። በዚህ ጉዳይ ላይ የተወሰነው ውሳኔ ከፕሮግራማችንና ፖሊሲዎቻችን ጋር የማይጋጭ፣ ባለፉት ጉባኤዎቻችን የተወሰነ የመጣና ወቅታዊ መሆኑን በማረጋገጥ ተቀብሎታል ይላል መግለጫው። በኢትዮጵያና በኤርትራ ድንበርም ሆነ የመንግስት ተቋማትን የአክሲዮን ድርሻ በመሸጡ ጉዳይ ላይ የተወሰነው ውሳኔ ይፋ የተደረገበትን ጊዜ ግን አልተቀበለም። ውሳኔው በቅድሚያ 180 አባላት ወዳሉት የኢህአዴግ ምክር ቤት አልቀረበም፣ አጋር ድርጅቶች አልተሳተፉበትም፣ የሚመለከታቸው አካላትም በዝርዝር አልተወያዩበትም የሚለው ደግሞ በምክንያትነት ተጠቅሷል። እንደ መጨረሻ ውሳኔ ተቆጥሮ ለህዝብ ይፋ መደረጉ አንድ ጉድለት እንደሆነ ማዕከላዊ ኮሚቴው ደምድሟል ይላል የህወሓት መግለጫ። በጥልቀት ከተወያየባቸው ጉዳዮች አንዱ ወቅታዊውን ክልላዊና አገራዊ ሁኔታ እንደዚሁም ቀጣይ የትግል አቅጣጫዎችን የተመለከተ መሆኑንም የህወሓት ማዕከላዊ ኮሚቴ አስታውቋል። ከዚህ አንጻር ካሳለፋቸው ውሳኔዎች መካከልም በኢህአዴግ ውስጥ እየተካሄደ ያለውን የአመራር ምደባ በተለመደው አገላለጽ ሹመት የተመለከተው ይገኝበታል። እነዚህ ምደባዎች ወይም ሹመቶች የድርጅቱን ህገ ደንብና አሰራር ያልተከተሉ መሆናቸውን ነው ህወሓት የጠቀሰው። በአሁኑ ወቅት በኢህአዴግ ደረጃ እየተደረጉ ያሉ የድርጅቱን ህገ ደንብና ተቋማዊ አሰራር ያልተከተሉ የአመራር ምደባዎች እንዲታረሙ የህወሓት ማዕከላዊ ኮሚቴ ይጠይቃል ይላል መግለጫው። ማዕከላዊ ኮሚቴው ለህወሓት ነባር አመራሮች እውቅና እንዲሰጥ መወሰኑም በዚሁ መግለጫ ተመልክቷል። ህወሓት በዚሁ መግለጫ ሰላማዊና ህጋዊ መንገድ ተከትለው አማራጭ ሐሳብ ከሚያራምዱ ኃይሎች ጋር አብሮ ለመስራት ያለውን ዝግጁነት ገልጿል። በተለያዩ መንገዶች ጸረ ትግራይና ጸረ ህወሓት እንቅስቃሴ የሚያደርጉ የውስጥና የውጭ ኃይሎች በሚል የገለጻቸውን ግን ተችቷል። ህዝቡ አምሮ እንዲታገላቸው የህወሓት ማዕከላዊ ኮሚቴ ጥሪውን ያቀርባል በሚል ነው በመግለጫው የሰፈረው። ኢህአዴግ ወቅታዊውን ሁኔታ መነሻ ያደረገ አስቸኳይ ስብሰባ እንዲጠራም ህወሓት ጠይቋል። ወቅታዊውን ሁኔታ በፍጥነት ለማየትና ለመገምገም የኢህአዴግ ስራ አስፈጻሚና ምክር ቤት አስቸኳይ ስብሰባ እንዲጠራ የህወሓት ማዕከላዊ ኮሚቴ ይጠይቃል ይላል መግለጫው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። በዚህ ላይ ትንታኔ ቢኖረናል። ከዛ አስቀድሞ ግን በአንዳንድ አካባቢዎች የተከሰቱ ግጭቶችን አስመልክቶ የኢፌድሪ መንግስት መግለጫ አውጥቷል። ግጭቱ በምንም መስፈርት ህብረተሰቡን የማይወክል ነው ይላል። ኢህአደግ ለፋና ብሮድካስቲንግ ኮርፖሬሽን በላከው መግለጫ በሀገሪቱ የተጀመረውን የለውጥ ጉዞና አገራዊ ድባብ ጠብቆ ማስቀጠል የእያንዳንዱ ዜጋ ኃላፊነት መሆን አለበትም ይላል። አሉላ ዝርዝሩን ያወጣዋል።
በአሁኑ ጊዜ በሀገሪቱ እየሰፈነ ያለው ሰላምና መረጋጋት ብሎም እየታየ ያለው አገራዊ መግባባትና የህዝቦች አንድነት የሀገራችንን ተሰሚነትና ተጽዕኖ ፈጣሪነት በአፍሪካ ደረጃ ብሎም በዓለም አቀፍ መድረኮች ውጤት እያስገኘ ያለ ስኬት ነው ያለው መግለጫ። በዚህም በሀገሪቱ ብቻ ሳይሆን የምንገኝበትን የአፍሪካ ቀንድና የአካባቢውን ወቅታዊ ሁኔታ ከመሰረቱ የሚለውጥ እንቅስቃሴ በማድረግ ላይ መሆናችን ይታወቃል ሲል ይቀጥላል። በዚህም ዓለምን ያስደመመ ያለውን ዲፕሎማሲያዊ ስኬት በማስመዝገብ ላይ የሚገኝ መሆኑን ይገልጣል። አካባቢ ወሰንና ሌሎች መሰል ምክንያቶችን መነሻ በማድረግ ለዘመናት አብሮ በኖረው ህዝብ መካከል ጥርጣሬን የሚፈጥሩና ለግጭት የሚያነሳሱ ሴራዎች መስተዋላቸውንም አስታውቋል መግለጫው። የተፈጠረው ግጭት በምንም መስፈርት ህብረተሰቡን የማይወክልና የተጀመረው ለውጥ ሂደት ባልተዋጠላቸው አካላት ጠንሳሽነት እየተመራ እንደሆነ ከወዲሁ መገንዘብ ይቻላል ነው ያለው መግለጫው። በድርጊቱ የተሳተፉትን አካላት መርምሮ አስተማሪ እርምጃ እንደሚወስድም አረጋግጧል። ይህን መሰል ጥፋትና ግጭት ያቀነባበሩትና ሁከትን ያባባሱ አካላት ዓላማ አሁን በአገራችን የተገኘው አንጻራዊ ሰላም እንዲታወክ መንግስት እየገነባ ያለውን አገራዊ አንድነትና መናድና በአጠቃላይ አገራችን የጀመረችን ውጤታማና ፈጣን የለውጥ እንቅስቃሴ ማደናቀፍ መሆኑ አያጠያይቅም ብሏል መንግስት ያወጣው መግለጫዋ። በመሆኑም እያንዳንዱ ኢትዮጵያዊ አምርሮ ሊታገለው የሚገባ አደገኛ አዝማሚያና ተግባር መሆኑን ተገንዝቦ በጽናት ሊታገልና ሰላሙን መጠበቅም ይገባዋል ብለዋል። በአገራችን ተጨባጭ ሁኔታ በክፉም ይሁን በደግ አብረው በኖሩ ህዝቦቻችን መካከል ግጭት ሊፈጠር አይችልም ያለው መግለጫው፣ ይህ በረጅም ታሪክ ጉዟችን የተረጋገጠ ሀቅ ከመሆኑን ባሻገር የህዝቦችን ፍላጎት ምንጊዜም ሰላም፣ ልማትና ብልጽግና እንጂ ብጥብጥና ውድመት አይደለም ይላል። በመንግስት የለውጥ መሪነት ከቀውስ ለመውጣት የተጀመረውን ጥረት እየሰመረ ነፍጥ አንስተው ሲፋለሙ የነበሩ ወገኖቻችን ሳይቀሩ የሰላም ጥሪ ተቀብለው ለአገር ግንባታ መሰለፍ በጀመሩበት በዚህ ታሪካዊ ወቅት የግል ጥቅምን ታሳቢ አድርገው ህዝብን ከህዝብ ለማጋጨት የሚያደርጉትን ሩጫ መግታት ከእያንዳንዱ ኢትዮጵያዊ የሚጠበቅ ወቅታዊ ተግባር ነው ይላል መግለጫው። በመሆኑም መላው ህዝባችን ለዘመናት ሲንከባከባቸው የኖሩትን የሰላም፣ የአብሮነት፣ የመከባበርና የመረዳዳት ኢትዮጵያውያን ሴቶችን በጥቂቶች ሴራ እንዳይሸረሸሩ ነቅተን እየጠበቅን በሀገራችን ዘላቂ ሰላም፣ አስተማማኝ ዲሞክራሲያዊ አንድነት፣ ልማትና ብልጽግና እንዲሰፍንና የተጀመረው ሀገራዊ ትግል ለውጤት ይበቃ ዘንድ የጥፋት ኃይሎች እኩይ ተግባር ነቅተን እናምክን የሚለውን ጥሪውን መንግስት በመግለጫው አስተላልፏል። አድማጮች፣ በቀጥታ በመንግስት ተገለጠ የተባለውን ነበር ያሰማናችሁ። አሁን ወደ ተከታዩ ርዕስ እናልፋለን።
አድማጮች፣ ቀደም ሲል የኢህአደግ መግለጫ በተመለከተ እስክንድር የላከልን ዘገባ አሰምተናል። በዚያ ላይ ያ መግለጫ እንደምን እንደተገመገመ የምናቀርብበት ውይይት አለ። ከዛ አስቀድሞ አንድ ዜና። በአዋሳ የህዝብ ህይወት ያለፈበት ግጭት መኖሩ ተዘግቧል። ዜናው እየተቀነባበረ ነው፣ እንደደረሰልን እናቀርባለን። ይህን መግለጫ ሁለት የተለያየ ሀሳብ ያላቸው ሰዎች አቅርበህ አወያይተሃል፣ አስገምግመሃል።
ገምገማ ነው፣ ትክክል ነው። ጠበቅ ያለ ክርክርም ይታከልበታል። የህወሓት መግለጫ በትናንትናው ዕለት የወጣ ነው። በዜና ዘገባችንም ቀደም ብለን እንዳቀረብ ነው። አሁን በቀጥታ ወደ ክርክሩ ነው የምንገባው። ተከራካሪዎቹ ራሳቸውን በማስተዋወቅ ይጀምራሉ።
አመሰግናለሁ። ስሜ አሉላ ሰለሞን እባላለሁ። ያው በዋሽንግተን ዲሲ ከተማ ነው የምኖረው። ማህበሬ የትግራይ ተወላጆች ማህበር በሰሜን አሜሪካ ነው። እንደ ዳይሬክተር ሆኜ ነው የምሰራው።
አመሰግናለሁ። አቶ ጀዋር።
ጀዋር መሀመድ እባላለሁ። የኦሮሚያ ሚዲያ ኔትወርክ ዋና ዳይሬክተር ነኝ።
አመሰግናለሁ። አቶ ጀዋር፣ አቶ አሉላ የህወሓት ማዕከላዊ ኮሚቴ የኢህአዴግ ስራ አስፈጻሚ ግንቦት 28/2010 ዓ.ም ያካሄደውን አስቸኳይ ስብሰባ ተንተርሶ በተለይ የኢትዮ ኤርትራን ግጭት በሰላማዊ መንገድ ለመፍታት በሚል በወጣውና የሀገሪቱን ኢኮኖሚ በሚመለከቱ ጉዳዮች ላይ ሰፋ ያለ አስተያየት የቀረበበት ድጋፍም ተቃውሞም የተንጸባረቀባቸው ሀሳቦች የወጡበት መግለጫ ይፋ ሆኗል። እስኪ ስምምነት ከታየባቸውን ጀምር።
በተለያዩ ምክንያቶች ላለፉት 18 ዓመታት ዘላቂ ሰላም ማረጋገጥ አልተቻለም። ስለሆነም የኢህአዴግ ስራ አስፈጻሚ ኮሚቴ ያሳለፈው ውሳኔ በመሰረቱ ከሰላም ፖሊሲያችን ጋር የተጣጣመ መሆኑን በማረጋገጥ ዘላቂ ሰላም ለማምጣት የሚያስችል ውሳኔ መተላለፉ ተገቢና ወቅታዊ መሆኑን የህወሓት ማዕከላዊ ኮሚቴ ደምድመዋል።
በኢትዮጵያ ቴሌቪዥን የተላለፈው የህወሓት ማዕከላዊ ኮሚቴ መግለጫ በመንደርደሪያው ይህን ይበል እንጂ ኋላ ላይ የተለዩ ሀሳቦች ይመጣሉ። ተገቢና ወቅታዊ ነው ሲል ነው የሚንደረደረው። አቶ አሉላ፣ ምንድን ነው የእርሱ አስተያየት?
አዎ፣ በሁለቱም መሰረታዊ ነገሮች በፖለቲካውና በኢኮኖሚው የተጠቀሱ ነገሮች አሉ የኢህአዴግ ስራ አስፈጻሚ ያስቀመጣቸው። ከዛ በመሰረቱ የተለየ ነገር አላየሁም። እንደ አንድ አገላለጽ ለየት ብሎ ብዙም ሰው የወሰደው ነገር ቢኖር በተለይ ከኢትዮ ኤርትራ ድንበር ጋር በተያያዘ ቀደም ብሎ ከነበረው በተለይ በአተገባበሩ ዙሪያ ብዙም የተለየ አቋም እንደሌለ እንዲሁም ስምምነቱን ኢትዮጵያ እንደተቀበለች ቀደም ብሎ መገለጹን ነው የጠቀሰው። ሰው እዛ ላይ ይመስለኛል እንደ አንድ ልዩነት የወሰደው። ምክንያቱ ህወሓት በመግለጫው ላይ ያስቀመጠው ምንድን ነው? የተለየ አሁን አዲስ የመጣ ነገር አይደለም። ቀደም ብሎም ዘላቂ ሰላም ለማምጣት በአካባቢው ከነበረን ፖሊሲ የሚመነጭ ነው ብሎ ነው ያስቀመጠው።
መልካም። ልዩነት ያለባቸውን ጨምሮ በፍጥነት ግራና ቀኝ እየተቀባበላችሁ የምታነሱባቸውን በርከት ያሉ ጭብጦች አነሳለሁ። በስምምነት መልክ የቀረበውን የቀደመውን የህወሓት መግለጫ ሀሳብ እንዴት ነው የሚገመግሙት አቶ ጀዋር?
መግለጫው የተምታታ አይነት ሀሳብ ያለበት ነው። በመጀመሪያው ላይ የኢህአዴግ ስራ አስፈጻሚ ያሳለፈው ውሳኔ በመርህ ደረጃ እንወስዳለን ብሎ ካስቀመጠ በኋላ ለህዝብ የተገለጸበትና በሚዲያ የቀረበት አካሄድ ትክክል አይደለም የሚል አይነት ትችት ነው የሚያቀርበው። ይሄ እንግዲህ ጥያቄ ያጭራል። አንደኛ ህወሓት ወክለው በኢህአዴግ ውስጥ ያሉት 9 የስራ አስፈጻሚ አባላት በዚህ ስብሰባ ላይ ተሳትፈዋል። እኔ እስከማውቀውና እስከሰማው ድረስ በሙሉ ድምጽ ነው ይህ ውሳኔ እየተላለፈው። እነሱ የት ነበሩ ይህን ሲያደርጉ? እዚህ ጋር በሙሉ ድምጽ አስተላልፈው ሄደው ደግሞ የሴንትራል ኮሚቴውን ሰብስበው ወደ ተቃውሞ ያነሳሱበት ሂደት ምን እንደሆነ አይገባኝም። ከዛ አልፎ ግን ተያይዞ ያሉ ጉዳዮች በተለይ በጠቅላይ ሚኒስትሩ ላይ ያቀረቡት ትችት ምናልባትም የዚህ የሴንትራል ኮሚቴው መግለጫ አቋም ሌላ ዓላማ እንዳለው እንድንጠራጠር የሚያደርግ ነው።
ኢትዮ ኤርትራን ድንበር በተመለከተ እንደው በቀዳሚነት የሚስማማውን የተመለከት ነው። አፈጻጸሙ ላይ በርካታ ርዕሶች ናቸው በመግለጫው የተካተቱት። አፈጻጸሙ ላይ ጥንቃቄ መደረግ አለበት ቢልም የተዳከመውን የአገሪቱን ምጣኔ ሀብት ለማንሰራራት በሚል በጠቅላይ ሚኒስትሩ የተገለጠው የተወጠነው እርምጃ የመንግስት የልማት ድርጅቶችን ወደ ግል ለማዛወር የቀረበ ሀሳብ ጨምሮ በዚህም ላይ እስማማለሁ ይላል ህወሓት። ይህንንም እንስማና አስተያየቶቻችሁን እናስከትላለን።
ኢህአዴግ ስራ አስፈጻሚ ኮሚቴ አሁን የገጠመንን ኢኮኖሚያዊ ችግር ለመፍታት እንዲቻል ከመንግስት የልማት ድርጅቶች መካከል ቴሌ፣ ኤሌክትሪክ ማመንጫዎች፣ ሎጂስቲክስ እና የኢትዮጵያ አየር መንገድ ከፍተኛውን ድርሻ በመያዝ የግል ባለሀብቶችን ለማሳተፍ እንዲሁም የቀሩትን የልማት ድርጅቶች በከፊል ወይም በሙሉ ወደ ግል ይዞታ ለማስተላለፍ የወሰነው ውሳኔ ከፕሮግራማችንና ከፖሊሲዎቻችን ጋር የማይጋጭ ባለፉት ጉባኤዎቻችን እየተከወነ የመጣና ወቅታዊ መሆኑን በማረጋገጥ ተቀብሎታል
ነው የሚለው። እንደሰማችሁት ብዙም ሳይቆይ ግን የሚተችበትን ወይም ካፈጻጸሙ እስከ ቀረበበት ሁኔታ ድረስ የሚሄድ ዝርዝር እናያለን። በዝርዝር ውይይት ሳይደረግበትና መተማመን ሳይደረስበት ይላል የህወሓት መግለጫ እንደ ጉድለት የሚያየውን ሲያስረዳ፣
በኢትዮ ኤርትራ ዘላቂ ሰላም ጉዳይም ሆነ ከመንግስት የልማት ድርጅቶች ጋር በተያያዘ የተወሰኑ ውሳኔዎች ወደ ኢህአዴግ ምክር ቤት ሳይቀርቡ አጋር ድርጅቶች ሳይሳተፉበት እና የሚመለከታቸው አካላት በዝርዝር ሳይወያዩበት እንደ መጨረሻ ውሳኔ ተወስዶ ለህዝብ ይፋ መደረጉ አንድ ጉድለት እንደሆነ ማዕከላዊ ኮሚቴው ደምድመዋል። የኢትዮጵያ ብሔሮች ብሔረሰቦች እና ህዝቦች ከዳር እስከ ዳር በከፍተኛ ሀገር ፍቅር የተሳተፉበትና መስዋዕትነት የከፈሉበት ጉዳይ በዝርዝር ሳይወያዩበትና በቂ መተማመን ሳይደረስበት በሚዲያ ይፋዊ መግለጫ መሰጠቱ ህዝባችን ላይ ቅሬታ፣ ቁጣና መደነጋገር የፈጠረ በመሆኑ አንድ ሌላ ጉድለት ነው።
አቶ አሉላ ተከታትለውታል።
በኢኮኖሚው ዙሪያ ከኢህአዴግ ፕሮግራም የሚመነጭም ይመስለኛል። ቀደም ብሎ አሁን ብቻ አይደለም፣ በቅርብ ጊዜ በተካሄደው ግምገማ ብቻ ሳይሆን ወይም አሁን አገሪቱ ያለችበት የውጭ ምንዛሬ እጥረት ግምት ውስጥ ያስገባ አስቸኳይ ውሳኔ ብቻ ተደርጎ መወሰድ የለበትም። ቀደም ብሎ የመንግስት ሚና በሂደት እየቀነሰ የሚሄድበት አካሄድ እንደሚኖር ነው። አቶ መለስ ዜናዊ በህይወት እያሉም ይህንኑ ክሊርሊ በድርጅቱ ፕሮግራም ተቀምጧል። ምንድን ነው እሱም? የመንግስት ሚና በሂደት እየቀነሰ ይሄዳል። እነዚህ ትልልቅ ሜጋ ፕሮጀክቶችም የግል ባለ ሀብቶች በሼር መልክ ገብተው እንደሚሳተፉ የተቀመጠ አካሄድ አለ። ስለዚህ ከዚህ የወጣ ይሆናል የሚል እንትንም አልነበረኝም እኔ የህወሓት ማዕከላዊ ኮሚቴ መግለጫ ይህንኑ የሚጻረር ይሆናል ብሎ የሚያስብ ሰው ከነበረ በመጀመሪያ እንደ ኢህአዴግ የያዘው ፕሮግራምም ያልተረዳ ነው ብዬ ነው የምወስደው። ነገር ግን አሁን ያለው አገሪቱ ያጋጠማት ችግር ከመፍታት አንጻር ሌሎች አማራጮችም እንዲሁም ዘላቂ መፍትሄ ከማምጣት ረገድ ኢህአዴግ ስራ አስፈጻሚ እነዚህን ነገሮች አላየም ብሎ አስቀምጧል፣ የህወሓት ማዕከላዊ ኮሚቴ መግለጫ ማለት ነው። አጠቃላይ ግን ፖለቲካው፣ የድንበር ጉዳዩ፣ የኢትዮ ኤርትራ እንዲሁም ይሄኛውም ወደ ህዝብ የቀረበበት አካሄድ ግን ተችቷል። የኢህአዴግ ስራ አስፈጻሚ የወሰነው ውሳኔ ወደ ህዝብ ኮሚኒኬት የተደረገበት አኳኋን ግን ስህተት ነው። እንዲሁም በኢኮኖሚው ረገድ ደግሞ ያለውን ችግር በዘላቂ ለመፍታት ሌሎች አማራጮች አላየም ብሎ ነው ያስቀመጠው። በተለይ የኢትዮ ኤርትራ ጉዳይ የተወሰነ በኢህአዴግ ውስጥ ያሉት አራቱ ድርጅቶች ብቻ የሚመለከት ጉዳይ አይደለም። እንዲሁም በስራ አስፈጻሚ ብቻ የሚታይ ጉዳይ አይደለም። በሰፊው የኢህአዴግ ምክር ቤት አባላትም እንዲሁም በኢህአዴግ ምክር ቤት ስብሰባ ላይ ተጋብዘው የሚሳተፉ የአጋር ድርጅቶች፣ ምክንያቱ አገራዊ ጉዳይ ስለሆነ እነዚሁም ድርጅቶች አጋር ድርጅቶቹ የተሳተፉበት ውይይት ከተካሄደ በኋላ ከዛ ወደ ህዝብ ይፋ ቢደረግ ነበር ጥሩ የሚሆነው። ይህ ባልሆነበት ሁኔታ ባጭሩ የምክር ቤት አባሎቻችን እንዲሁም ሌላው በአጋር ድርጅቶች የሚመራ ፓርቲዎች ውስጥ ተሳትፎ ያለው እንዲሁም አጠቃላይ የሚያስተዳድሩት ህዝብ እንደ ዜና ነው የሆነበት።
መልካም።
ስለዚህ ይሄ ትንሽ እንደ ስተት አስቀምጦታል።
አቶ ጀዋር ወደ እርሶ ልምጣ። ያመነታ የሚመስል አቀራረብ ነው የሚሉ አሉ። በአንድ ወገን ደግሞ ለኮንስቲትዌንሲ ወይም ለደጋፊዎቹ በአንድ ወገን፣ በሌላ በኩል ደግሞ አቶ አሉላ እንዳሉት የሚስማማበት በመሰረታዊነት የሚስማማበት ሀሳብ ስለሆነ ያን የተጋጨ ገጽታ አላብሶታል የሚል አስተያየት የሚሰጡ አሉ። ምንድን ነው እርሶስ?
አዎ፣ አሁን አሉላ እንዳለው በመግለጫ ውስጥ በፕሪንስፕል በመርህ ደረጃ ውሳኔዎቹ እንቀበላለን፣ ግን ውሳኔዎቹ ለህዝብ ከመገለጻቸው በፊት ውይይት መደረግ ነበረበት። በቲዮሪ ስታየው ትክክለኛ ሊመስል ይችላል። ከህወሀት ሲመጣ ግን ቀልድ ነው። ምክንያቱም ኢህአዴግ በህወሀት የበላይነት ስር በነበረችበት ወቅት አንድም ጉዳይ ለህዝብ ውይይት ለአጋር ፓርቲዎች ውይይትም ደርሶ አይታወቅም። ኢትዮጵያ እስከ ዛሬ የምትደራደረው በኢህአዴግ ስራ አስፈጻሚ ኮሚቴ ነው። በመለስ ጊዜ በመለስ የበላይነት፣ ከዛ በኋላ ደግሞ በስራ አስፈጻሚ ኮሚቴው ነው እየተዳደረች የመጣችው። አሁንም ከዛ ያፈነገጠ ከዛ ከኢህአዴግ ባህልና አሰራር ያፈነገጠ ምንም አይነት ሂደት አላየሁም። ስለዚህ ይህ መግለጫ ሁለት ዓላማ ያለው ይመስለኛል። አንዱ የትግራይ ህዝብ ስለተቆጣ በተለይ በባድመ ጉዳይ ላይ ሳያወያዩቸው ከህዝቡ ጋር አላወያያችሁንም በራሳችሁ አደረጋችሁ ብሎ ህዋት ላይ ቁጣ አለ። ህዋት ላይ ደግሞ ሌላም ትችት አለ። ከትግራይ ክልል እየተነሳ ያለ ያንን ህዝብ ለማቀዝቀዝ እና እንደ ፕሮቴስት ፓርቲ እንደ ተቃዋሚ ፓርቲ ራሱን ለማመቻቸት ያደረገበት ሂደት ነው የምናየው። ሌላው ግን ከዛው ጋር ተያይዞ ከታች ከተዘረዘሩት ጋር ጠቅላይ ሚኒስትሩ ላይ
ወደ እሱ እንሄዳለን። አቶ ጀዋር አነሳለሁ ወደ እሱ ጋር እንዳት ይቅርታ፣ አቶ
አጠር
ሁለታችሁንም ቆይ አቶ አሉላ አንዴ እንደ ሹ ካረጋችሁማ ያሰብነውን ሰዓትን በአግባቡ መጠቀም አልችልም። አቶ ጀዋርን ማቋረጣቸው ጥያቄዎች አሉ። ድምፅ ሰምታችሁ አድማጮች በደንብ እንዲረዱት አድርጋችሁ የየበኩላችሁን አስተያየት ትሰጣላችሁ። አጠር እንዲል የፈለግኩት ለዛ ነው። ይቅርታ አቶ ጀዋር፣ ጠንከር ያለውን ትችት ምናልባትም ለትግል ተነስቼበታለሁ የሚል የሚመስል አስተያየት ጭምር የተካተተበት ወይም በቀጥታ ክርክሩ ሲጀምር ነው የምናበቃው። ከክርክሩ ይልቅ የተራ መውሰዱም ክርክር ጦፍ ብሏል። አድማጮች ግን ታዲያ እሰጥ አገባን የመሰለው በእሰጥ አገባ ፕሮግራማችን በነገው ምሽት ይቀርባል። አቶ አሉላ ሰለሞን እና አቶ ጀዋር መሐመድን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
ወደሚቀጥለው ዘገባ እንሄዳለን። በደቡብ ኢትዮጵያ ቤንቺ ማጂ ዞን በጉራ ፈርዳ ወረዳ 23 አማራ አርሶ አደሮች መሬታችን አዝመራ መሰብሰቢያችን ሰዓት ላይ ወረዳው ፖሊስ ልኮ በግፍ አባሮናል፣ ጥቂቶቻችን በመዞኑ ወጥተናል ብለዋል። የተቀሩትን አስረዋቸዋል ነው የሚሉት። ከ17 ዓመታት በፊት በሰሜን ሸዋ ከጎንደርና ከጎጃም በምሬት ሄደን እያለማን እያረስን ወልደን ከብደን ከኖርንበት ቀዬ ዛሬ ማዕከላዊ መንግሥት ዜጎች ሁሉ ተረጋግተው በሰላም አብረው እንዲኖሩ በሚያሳስብበት ሰዓት እንዴት እንነቀላለን? ቆንጅታዬ ነች ያጠናቀረችው።
ተብላችን ደርሶ ባለበት በአሁኑ ጊዜ የወረዳው የመሬት አስተዳደር ፖሊስ ልኮ አስወጣን፣ ለዞኑ አስተዳደር አቤት እያልን ነው ያሉን ከአርሶ አደሮቹ አንዱ አቶ በላቸው ዝቄ፣ ፖሊስ የተቀሩትን አርሶ አደሮችና ቤተሰቦቻቸውን ሸሽተው ካመለጡት በስተቀር አስረዋል ብለውናል።
1993 ዓመተ ምህረት ከአማራ ክልል ነው መጥተን እዚህ በህጋዊ መንገድ ከደን ክልል ነጻ ተንሰሳት የሚመጣ የእርሻ መሬት ተብሎ ለእያንዳንዱ አርሶ አደር ተሰጥተናል። ያን ጊዜ በህጋዊ መንገድ በቤርባል ማለት ነው። እስከ 2003 ድረስ እንጠቀም ነበር። 2003 ላይ መሬት ይቀነሳል በሚል ክርክር የሆነ ውዝግብ ተነስቶ ነበር። ህገ ወጥ ናችሁ ውጡ፣ ልቀቁ ተብለን ወረዳም ዞንም ውጡ ሲለን በፍርድ ቤት ክስ ጀመር። የክልሉ ጠቅላይ ፍርድ ቤት መሬታችንን እንድንረከብ ወሰነልን። 3 ዓመት እያለመን አሁን ዛሬ ሰኔ 5 ቀን ድሮ የተሰጣችሁ ታስፈጻት ህገ ወጥ ነው፣ መሬታችሁ ይለቃችሁ ውጡ ብለው ሲጠይቅን ወረዳ እና ቀበሌ እንዴት እኛ መሬታችንን ተለክቶ ተሰጥቶናል፣ ለአዝመራችን ላይ ገብታችሁ እንዴት ልታስወጡ ትችላላችሁ? ብንልም ምንም የምታመጡት ነገር የለም። ጦርነት ተፈለጋችሁም ጦርነት ማምጣት ትችላላችሁ፣ መሬቱን እንዳትነኩ አሉ።
ማን ነው እንደዚህ ያላችሁ?
የወረዳ መሬት አስተዳደር።
በምን አይነት ነው? ይሄንን
የፖሊስ ኃይል ይዞ
በፖሊስ ኃይል ነው
የፖሊስ ኃይል ይዞ ነው የመጣው።
አንደኛ ውቅ ምንባል እንኳን ብንሆን አዝመራችንን ሰብስበን ነው እንጂ አሁን እኛ በማጨጃና በመጠበቂያችን መውጣት የለብን በመጠቀሚያችን ብለን ስንታይ በምንም ተአምር ትወጣላችሁ ተባለ። እኛ ሁለት አንድ አምስት ሆነን አሁን ዞን መጣን። ጠዋት ዞን መተን እኛ ቤት ውስጥ አንዳንድ ወርዶ ፖሊስ ተጠርጎ አሰረ።
ማንን ያሰረው?
ሁሉንም በቃ አርሶ አደሩ የተገኘውን አርሶ አደሩ። እኛ አሁን እዚህ የመጣ ነው እንጂ ሌላው ጠቅላላ ታስሯል።
ትናንት ያነጋገሯቸው የዞኑ ባለስልጣን ወረዳው በምን ምክንያት እንዳስወጣችሁ ያስታውቋችሁ ቢሉን ሄደን የጠየቅን እንደሆን ያስሩናል ብለን ስጋታችንን ነግረናቸዋል። ዛሬ ግን የዞኑ የመልካም አስተዳደር ኃላፊ ኮማንደር ከበደ ወደ ወረዳው ፊታችን ደውለው ምክንያቱን እንዲያሳውቅ አዘውልናል ብለዋል አርሶ አደሩ። ወረዳው በተለይ ከአማራ ክልል የመጣ ነው ነው መሬታችሁ መቀነስ አለበት የሚለው ከኛ በኋላ የመጡ ሌሎችን አልነካም ብለው ይወነጅላሉ አርሶ አደር በላቸው። ሰፋሪዎች አይደለንም ነባሮች እንጂ ይላሉ።
የሚያስወጣን ወረዳ ነው ስንለው ያስወጣበት ምክንያት በጽሁፍ ይግለጽላቸው።
የጠቅላይ ፍርድ ቤቱን የክልሉን ጠቅላይ ፍርድ ቤት ውሳኔ ይዛችሁላቸው ሄዳችኋል ወይስ ያ ውሳኔ ውድቅ ነው ነው የሚሉት? ምንድን ነው
እጃችን ላይ ውሳኔው አለ። ያን ጊዜ እንደውም ምንም በስህተት ነው እንጂ ማንም የወሰነላችሁ ሰው የለም ነው በቃ። ውሳኔው አለ እኮ እጃቸው ላይ ውሳኔው አለ። የወሰነው ውሳኔ አይደለም ወይ ዝም ብሎ የተወሰነ እንጂ አይደለም። ውሳኔ ቢወሰን መሬታችሁ ይቀነሳል።
መሬታችሁ ይቀነሳል ሲባል ብዙ ነው የያዛችሁት ነው የሚሏችሁ?
ብዙ ነው የያዛችሁት ነው መነሻው። ብዙ ነው የያዛችሁት ነው በሰፈራ መልክ ትተዳደራላችሁ። ግን እኛ ሰፋሪ አይደለንም የመጣ ነው በምሪት ነው። ወረዳው ዞኑ ጠርቶን ነው ያለማ ነው ማለት እንደ ሊነሳብን ይችላል። እኛ ዜጋ ነን፣ አርሶ አደር ነን፣ አምራች ነን። ስለሆነም እናንተ 2.1 ብቻ ነው ማግኘት ያለባችሁ። በተለየ ሁኔታ ነው ከአማራ ክልል የመጣችሁ። አማራ 2.1 ብቻ ነው እንጂ ሌላውማ የሌላው ብሔረሰብማ ማንም አይነካም። ከእኛም ወዲህ መቶ 20-30 የሚያዛለ እኛ ግን 10.5 2.1 ውጭም ማግኘት የለብኝ።
በሰፋሪነት ነው 2.1 መያዝ ያለባችሁ ነው የሚሉት?
አዎ እኛ ግን ተዝባ ሰፈራ የሚባል ፕሮግራም አይመለከተን። የቆየን አርሶ አደሮችን ነባርንም ወልደን አርጊዘን የቆየን ሰዎች ናቸው። ልጆቻችን ራሱ የተወልደ ያደጉ ልጆች አሉን። እንዴት የ17 ዓመት እና ከዛ በላይ ይዞታ ዛሬ ትላንት በመጣ መርሃ ግብር ስንካተታለን ይዞታችን ነው። ደግሞ በክልል ላይ አይደለም በዞን ላይ አይደለም እንደ ወረዳ በሁለት ቀበሌ ላይ ብቻ ነው የተግባራ ሊሆን የሚችለው እና በአማራው ብሔረሰብ ላይ 2003 ላይ ተፈጥሮ በዛው የተነሳ ብዙ እንትን ተደረው ከዛ ተረጋግጦ ነበር። አሁን ዘንድሮ አሁን ደግሞ አዲስ ነገር ነው ትላንት የተጀመረው። ሰላም ነው፣ መረጋጋት ነው። ሁሉም ብሔር ብሔረሰብ አብሮ ነው ሲባል እኛ ላይ አሁን አዲስ ነገር እንዴት ይመጣል? ደግሞ አሁን ዛሬ በሰላም ባለበት ሀገር
ዛሬ የዞኑ የመልካም አስተዳደር ሹም ኮማንደር ከበደ ወረዳው ምክንያቱን እንዲያስረዳ ማሳሰባቸውን ነው አርሶ አደሩ የገለጹት።
ምንድን ነው በእናንተ በኩል ያለው ነገር? ለዚህ ሰው እንዲታሰር እንዲደበደብ እንዲታሰር የሆነበት ምክንያት ምንድን ነው መንስኤው ብሎ ሲጠይቀው እኛ ጋር በፍጹም የታሰረ ሰውም የለም እንደዚህ ያለ ሰው የለም በእኛ ግሩ አለ። በእኛ ወረዳችን ውስጥ የተፈናቀለም የለም የታሰረም ሰው የለም ብሎ መልስ ሲሰጥ እኛ እነከሌ ሰዎችን የታሰሩን በዝርዝር እነከሌ ብለን ሰጥተናል። እነሱ ቤት የመጡት ወደ 10 ምናምን ሰዎች እናንተ ጋር እንልካለን፣ እናንተ ያለውን ነገር አጣርታችሁ በምን ምክንያት እንደታሰሩ ውጭ ውስጥ የተባሉበት ህገወጥ ናቸው ወይ ህጋዊ ናቸው የሚለውን ነገር አጣሩና በአስቸኳይ ምላሹን ለእኛ ጻፉልን ወይም በስልክ ንገሩን ብሎ እኛን እዛ ሂዱና ምላሻውን ነገ ወይ ዛሬ እንግዲህ እንጠብቃለን። ሰብሉን ለመሰብሰብ እየጠበቅን እያለን አውሬ እየተበላብን ይሄ ይቁምልን ወይ መብታችን ይከበር፣ ካልሆነ ደግሞ ያው ያለን ከብት አለ ብዙ ንብረት አለን እንጫና ነው።
የዞኑንና የወረዳውን ባለስልጣናት ለማግኘት ዛሬ ያደረግነው ሙከራ አልተሳካም። ጥረታችንን እንቀጥላለን። በኢትዮጵያ የተለያዩ ክልሎች ብሔር ተኮር ጥቃቶችና የዜጎች መፈናቀልን ለማስቆምና ደህንነታቸውን ለማስጠበቅ የሀገሪቱ መንግስት መስራት ይኖርበታል ሲል ዓለም አቀፉ የመብት ተሟጋች ቡድን አምነስቲ ኢንተርናሽናል መግለጫዎችን ሲያወጣ ቆይቷል። ከኦሮሚያ ክልል የተፈናቀሉ በሺዎች የሚቆጠሩ የአማራ ብሔር ተወላጆች ለዘመናት ከኖሩበት አካባቢ መፈናቀላቸው ተገቢ አይደለም ሲል አምነስቲ ባለፈው ሳምንት መግለጫ ያወጣ ሲሆን በኦሮሚያና በሶማሌ ክልል ለሰዎች ሞት ምክንያት የሆኑ ግጭቶች ወደ 1 ሚሊዮን ሕዝብ ማፈናቀላቸውን ጠቅሶ በቅርቡ በጭናክሰን አካባቢ በሶማሌ ክልል ልዩ ፖሊስ ደረሰ ያለውን የኦሮሞ ተወላጆች ጥቃት አውግዟል። የትግራይ ክልል ተወላጆችም እንዲሁ ከኦሮሚያና ከአማራ ክልል ተፈናቅለዋል። በጉጂዎችና በጌዲዎች አዋሳኝ አካባቢዎችም እንዲሁ ግጭትና መፈናቀል ይስተዋላል። በሀገሪቱ ብሔርና ማንነትን ያማከሉ ጥቃቶችና መፈናቀሎች ተበራክተዋል። ኦሮሞዎችና አማራዎችን ጨምሮ የመሃል ሀገር ሰፋሪዎች ከቤኒሻንጉል ጉሙዝ መፈናቀላቸውን ዘግበናል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ ጉዳዮች አጥኚው አቶ ፍስሐ ተክሌ የኢትዮጵያ መንግስት ዜጎቹን ሊከላከል ይገባል፣ ግጭት በሚታይባቸው አካባቢዎችም የግንዛቤ መፍጠር ስራና ተጠያቂነት ሊኖር ይገባል ብለዋል።
ቆንጅት እናመሰግናለን። አድማጮች፣ ተከታዩ ቀደም ብለን ወደ አስተዋወቅ ነው ዘገባ ይወስደናል። ወደ ሲዳማ ሐዋሳም ይመልሰናል። በሐዋሳ የሲዳማ ብሔረሰብ የዘመን መለወጫ በዓል የሆነው የፍቼ ጨምበላላ ዋዜማ ተቀስቅሶ የነበረው ግጭት ዛሬም መባባሱ ተገልጧል። ጽዮን ማምሻውን በአካባቢውን ነዋሪዎች በስልክ አነጋግረሽ ነበር። ምን መረጃዎች አገኘሽ?
እንግዲህ አሉላ፣ አሁን እንደጠቀስከው በትላንትናው ምሽት ይህንን በተመለከተ ዘገባ አቅርበን ነበረ። በዚህ ዘገባችንም የብሔር መልክ ያለው ግጭት ነው የሚል አስተያየት ሰጥተውን ነበር ያነጋገርናቸው ነዋሪዎች። ምክንያቱን ደግሞ የሚሉት የሲዳማ ማህበረሰብ የፊቼ ጨምበላላ በዓል የተባለውን የአዲስ ዓመት የዋዜማ በዓል አስመልክቶ ይጨፈሩ የነበሩ ጭፈራዎች በአስተዳደር ላይ ያሉትን ሰዎች ከስልጣን እንዲወርዱ የሚጠይቅ የነበረ እና በተጨማሪም ደግሞ የብሔር ተኮር ቅስቀሳ የሌሎች በተለይም ደግሞ የወላይታ ተወላጆች ከከተማው ይውጣልን የሚል ይዘት ያለው ዘፈን ሲያሰሙ ነበር የሚል ነበር። ነገር ግን በትላንትናው እለት ይሄ ሁኔታ ተቀዛቅሶ በዓሉን በሰላም ተከብሮ እንደተጠናቀቀ የዚህ ግጭት መነሻ ደግሞ ማንነታቸው ያልታወቁ ወጣቶችና እጃቸውም ደግሞ አስተዳደሩ ሊኖርበት ይችላል የሚል በጥቅስ እንግዲህ እንደሱ አይነት ጥርጣሬ እንደነበራቸው ጠቅሰውልን ነበር። ዛሬ ያነጋገርናቸው የሚሉን ከዛ የቀጠለ የተደራጁ ወጣቶች በእጃቸው መሳሪያን የያዙ እንደ ጎራዴ እንደ ጦር አይነት መሳሪያን የያዙ ወጣቶች የተቀላቀለበት ከፍተኛ ግጭት ተቀስቅሷል። የሰው ሕይወትም አልፏል ነው። ነገር ግን የሰው ሕይወት ስለማለፉ ከሆስፒታልም ከመንግስትም ከክልሉ መንግስትም ያረጋገጥነው ነገር የለም። ነዋሪዎቹ ግን የሰው ሕይወትም አልፏል፣ እስካሁንም ድረስ በከፍተኛ ስጋት ላይ ነን ይላሉ። እስቲ አንዲት ነዋሪ ሁለት ነዋሪዎች አነጋግር ያለው በተለያየ ወገን ላይ ያሉ የመጀመሪያዋን ነዋሪ እንስማና ሁለተኛውን ደግሞ አስከትለን እንሰማለን።
በእኔ አካባቢ ይኸውልሽ የተከሰተው አሁን ለምሳሌ ከጎን ያሉት ከብቶች አሏቸው፣ ከብቶቻቸውን እየነዱ ወሰዱ። ሲቀጥሉ ደግሞ የአባቶቻችን መሬት ነው ልቀቁልን፣ የሲዳማ ህዝብ መሬት ነው ልቀቁልን፣ ወላይታ ወደ ሀገሩ ይመለስ፣ ስድቡን ትቼ ማለት ነው። ወላይታ ፉሊ ማለት ወላይታ ይውጣልን ማለት ነው፣ በእነሱ ቋንቋ ማለት ነው። ወላንቲቾ ነው የሚሉት። ስለዚህ እንደዚህ እያሉ ነው እኛን የሚያሰቃዩን። እኛም ይኸውልሽ ወንዶቹ ያው ይፋ እየተጋጠሟቸውን፣ እኛ ሴቶች ግን እንዴት ብለን እንውጣ? ወተን ቆመን እናያለን። በቃሪ ነው፣ እናቶቻችን ያለቅሳሉ። ዘረፋ ነው፣ እርስ በርስ ያው እየተጨፋጨፍን ያለ ነው።
የተፈጠረው ግጭት ወጣቶች ናቸው? ምን አይነት ሰዎች ናቸው? የታጠቁ ናቸው?
የታጠቁ ለማለት ይኸውልሽ የያዙት ገጀራ ነው፣ ጦር ነው፣ ግማሽ በሞተር አለ። ወጣቱ ነው፣ ወጣቱ በሞተር ላይ ሆኖ ጦር ይዞ ነው ይመጣብን እያንኳኩ። በስርዓት ሲያንኳኩ ደግሞ አልከፍት ያለውን እየሰበሩ ነው የሚገቡት።
እንደዚህ ያለ ግጭት ከዚህ በፊት ተከስቶ ያውቃል?
መቻቻሉን ስለነበረ ያኔ እንደዚህ አፈንግጦ አልወጣ።
በዚህ
አመት ግን ይኸውልሽ አፈንግጦ ወጣ፣ ብዙ ሰውም አለቀ።
በዛሬው ዕለት የፌዴራል ፖሊስ ወይም የጸጥታ አካላት የክልሉ የከተማው መሀል ላይ ገብተው ነገሩን ለማብረድ አልሞከሩ?
አሉ፣ ይኸውልሽ አጋዚ ኮማንዶ የሚባሉ አሉ። እነሱ ናቸው እንደውም መተው እንትናችንን ያዳኑት። እየገቡ ውስጥ ለውስጥ እየደረሱባቸውን እያባረሯቸው፣ ያው ምንም አይነት እርምጃን ባይወስዱ ወደ ሰማይም እየተተኮሰ ያው እንግዲህ እኛም አለን።
የት አካባቢ ነው ይሄ ነገር የደረሰው?
ዳቶ ኪዳነ ምሕረት ቤተ ክርስቲያን አካባቢ።
ስለዚህ በሐዋሳ ከተማ ውስጥ በአንድ ቦታ በአንድ አካባቢ ላይ ብቻ ማለት ነው?
አረ አጠቃላይ ነው። እኔ አሁን ያለሁበትን ነው የምነግርሽ፣ አጠቃላይ ነው።
አሁን ስንት ሰዓት ነው እናንተ አካባቢ?
ይባልም አለ ጎርጓዳ ሰፈርም አሁን ይኸውልሽ፣ ጎርጓዳ ሰፈርም መጡብን ኡ ብለው ደወሉልኝ። እኔ ምን ላድርግ? በቃ ያው ቤተሰቦቼ ናቸው እንግዲህ፣ ምንም ማድረግ አልችልም። አሁን ሰላም ናችሁ እየተባባልን እየተደዋወልን እርስ በርስ እንጠያየቃለን።
አሁን ከምሽቱ 3 ሰዓት ላይ ነው እያነጋገርኩሽ ያለሁት። እንግዲህ ምሽት ነው፣ ጨለማ ነው። አሁን በዚህን ሰዓትም ነው ይሄ ነገር ያለው?
አሁን በዚህን ሰዓት እኛ እንግዲህ ግቢያችንን ዘግተን ቁጭ ብለናል። አሁን ያለውን ነገር ውጭ አልወጣሁም።
የሰው ህይወት መጥፋቱን አይተሻል አንቺ?
ቀን ወደ 11 ሰዓት ላይ ደውሎ ነገረኝ ጓደኛዬ።
ጽዮን፣ ሁለት ሰዎችን ማነጋገርሽን ገልጸሽልን ነበር። በሌላኛው ጎራ ሰዎች ቀንተውሽ አነጋገርሻቸው ያሉሽ አለ?
አዎ፣ በሌላኛው ጎራም አነጋገር ያለው እንግዲህ ሁለተኛ ላይ ያነጋገርኩት ሰው እንደውም ሰፋ ያለ አስተያየት ነው የሰጠኝ። የተወሰነው ክፍል ነው አሁን የማቀርበው። እሱ የሚለው ምንድን ነው? አዎ፣ ውጥረቱ አለ። ነገር ግን ከትላንትናም ከዛም በፊት በነበረ ሁኔታ የምንገልጸው የሲዳማ ማህበረሰብ ተወላጆች ይውጡልን አላሉም። የሲዳማ ማህበረሰብ ተወላጆች የወላይታ ማህበረሰብ ተወላጆች ይውጡልን ብለው ያደረጉት ቅስቀሳ የለም። የሲዳማ ማህበረሰብ ተወላጆች ጥያቄያቸው ይታወቃል። በክልል እንደራጅ፣ በአስተዳደር ላይ ያሉት ሰዎች ከፍተኛ በደል ያደረሱ ሰዎች ናቸው። ስለዚህ እነሱ ይነሱ። በሌላው የፌዴራል አገር ላይ ያለው በዶክተር አብይ አህመድ የመጣው ለውጥ አዋሳንም ይመልከተውና ሁኔታውን ይከታተሉት የሚል ነው እንጂ አንድ ብሔር ላይ የሚቀሰቅስ አይደለም። ነገር ግን ይህ የብሔር መልክ እንዲይዝ የሚቀሰቅሱና የሚሰሩ ሰዎች አሉ። ለምሳሌ ሰዎች አነስተኛ ቁጥር ያለው ጥቃት ሲደርስ፣ አደጋ ሲደርስ በጣም የተጋነነ እንደሆነ፣ በጣም ብዙ ሰዎች እንደሞቱ፣ ሊያጠቋችሁ ነው ተዘጋጁ የሚሉ ቅስቀሳዎች ነገሩን እንዳባባሱት ነው የሚናገረው። ይህንን በተመለከተ ተከታዩን አስተያየት ሰጥቷል። እስቲ እናዳምጠው።
ይሄ ፋብሪኬሽን ነው። መጀመሪያ ሲጀመር ይሄ ጨምበራ ደርስ በፊት እንደዚህ አይነት ነገር እንደሚፈጠር ተደርጎ የተወሰኑ ሰዎች ላይ እንደዚህ እንደ ፍርሃት ነገር ተሸብቦ ራሳቸውን እንዲከላከሉ በሚል ስሜት የተለያዩ ሰዎችን አደራጅተው በተለይ አንዳንድ ሰፈሮች ላይ እንደዚህ ሰዎችን አደራጅተዋል። ድርጅቱ ራሱ ማለት ነው። ድርጅቶችን አደራጅተው በሰላም እያከበሩ ጨምበላላን አክብረው የሚመጡ ሰዎች በተለይ አሁን ለምሳሌ ትላንት ማንም ሰው መታዘብ የቻለው ፒያሳ ወደ ዳቶ መሄድ አልተቻለም ነበር። የዳቶ ሰዎች ወደ አቶ ሰፈራቸው የሆኑ ሰዎች ከፒያሳ ለመሄድ በቱላ አቋርጦ ነበር ዳቶ ሲሄዱ የነበሩት። በጣም ረዥም መንገድ ማለት በዛ መሄድ አትችሉም ተብሎ ማለት ነው። እና እንደውም የመከፋፈል ምልሽ ሰዎችን ከፋፍሎ ራሱን ጥቅሙንና ስልጣንን ማራዘን የሚፈልግ ኃይል አለ በዚህ መካከል እንጂ ህዝቡ ተዋዶ ተከባብሮ የኖረ ህዝብ ነው። እና የግጭት የብሔር መልክ እንዲያዝ የሚፈልጉ ሰዎች አሉ። ከወላይታዎችም የሲዳማን ልብስ ለብሰው ቤቶችን በማቃጠል አሁን ለምሳሌ ማስረጃ አለ። ዛሬ ራሱ የሲዳማንም ቤት ጭምር ሁሉ ሳይቀር ነው አንዳንድ ሰዎች በሲዳማ ልብስ አይነት የቆሎ አይነት ልብስ ለብሰው ሲያቃጥሉ እንደዚህ ሲሉ የነበሩት ሲዳማን ሰዎች አትንኩ እያሉ እንደዚህ ሲገላግሉ ነበሩ። እና ህዝቡ በጋራ አብሮ ክፉንም ድጉንም ለበርካታ ምታቶች ያየ ህዝብ ነው። ምንም አይነት ብሔር ተኮር የሆነ ግጭት አይደለም ያለው። ምናልባት እንደዚህ ጥቅማቸው የተነካባቸው አንዳንድ ስታገሉ ሰዎችን የሚሰጡ ሰዎች በተለያዩ መልኮች በሚነኩበት ወይም ስማቸው በሚጠራበት ጊዜ ያንን መልክ ያንን ወደ ብሔር መልክ ግን ጥያቄና ትግል ሌላ መልክ እንዲኖር ለማድረግ የተፈለገ መሬት።
እንግዲህ ሁለቱንም አስተያየት የሰጡትን እንግዶች እናመሰግናለን። በዚህ ጉዳይ ላይ የክልሉ መንግስት ምላሽ ለማግኘት ከትላንት ጀምሮ ስንሞክር ነበር፣ አልተሳካልንም። የፌዴራልም ምንም አላለም። ትላንትና የሚያነጋገርናቸው ዛሬ የሚያነጋገርናቸው ሰዎች የሚሉት ግን እንዲህ ያለ ጉዳይን ፌዴራል መንግስትና ገለልተኛ አካላት ወደ ቦታው ገብተው በአስቸኳይ ህዝቡን ማረጋጋትና የሚለቀቁትን መረጃዎች አሰባስቦ ግልጽ የሆነ መረጃ ለህዝብ መስጠት ሁኔታውን ወደ ቀደመበት ቦታ መመለስ ይችላል ነው። አድማጮች፣ በዚህ ጉዳይ ላይ በነገው ምሽት ሰፋ ያለ ዘገባ ይዘን እንመለሳለን።
ጽዮንን እናመሰግናለን ለዘገባዋ። አድማጮች፣ ወደ ተከታዩ ዘገባ እንሻገራለን። ጀረማይ ራንዴል ባለፈው ዓመት ከምስራቅ አፍሪካ ወደ አሜሪካ የገባችውን ባለቤቱን ከማግባቱ ጥቂት ቀደም ብሎ ሃይማኖቱን ወደ እስልምና ቀይሯል። ሃይማኖት መቀየር በብዙ አዳዲስ ፈተናዎች አብሮ ይዞ የሚመጣ የመሆኑ ነገር እርግጥ ሆኖ ሳለ ሙሽሮቹ ከጫጉላ ሽርሽራቸው እንደተመለሱ ለጀረማይ የመጀመሪያ የሆነውን ራመዳን ጾም አብረው ጀምረዋል። ከዋሽንግተን ዲሲ ወጣ ብላ በምትገኝ መንደር የሚኖረው ይህ አዲስ ቤተሰብ ለአዲሱ የጀረማይ ሃይማኖት ያለው ቁርጠኝነት እስከ ምን ይሆን ይለናል። ቤቲ አዩብ ያነጋገረችውን ሰሎሞን አባተ ይዞ ቀርቧል።
በሜሪላንድ ከተማ ቀመስ መኖሪያ አካባቢዎች ውስጥ ከሚገኙ መደበኛ ቤተሰቦች መካከል አንድ ወጣ ያለ ቤተሰብ ይኖራል። ገና የጫጉላ ጊዜያቸውን ያልጨረሱት ሙሽሮች ይህ ዓመት አዲስ ተግዳሮት ይዞላቸው መጥተዋል። ጀረማይ ሰልሞ ረመዳንን ሲጾም የዘንድሮው የመጀመሪያው ነው።
ወደ ሙስሊምነት የተለወጥኩት የዛሬ ሦስት ወር ነው። ሂደቱ ረጅም ነበር።
ያደግኩት በክርስትና ነው። አሁን ስለ እስልምና መማር ነበረብኝ። እጅግ ጥሩ አስተማሪ ደግሞ ባለቤቴና ቤተሰቧ ናቸው።
ትውልደ ኤርትራዋ አርያም መሐመድ ዛሬ የአስር ዓመት ዕድሜው ላይ የሚገኘው ጀረማያ ከቀድሞ ሚስቱ ያፈራው ኤርምያስ እናት ሆናለች። አባቱ ጀረማያና አርያም ከተጋቡ ጊዜ አንስቶም እማማ እያለ ነው ኤርምያስ የሚጠራት። አሁን አጠገባቸው ቆሟል። አርያም ደግሞ በሙስሊም ቤተሰብ ውስጥ ተወልዳ በእስልምና ነው ያደገችው።
I've been fasting since I was about his age. So to just dive right
እኔ የምጾመው ይህን ልሳክል አንስቶ ነው። እንዲህ ዘው ብሎ በመግባቱ ጀረማያን አደንቀዋለሁ። እንዴው የዋዛ አይደለም እኮ ቀላል አይደለም።
በእውኑ ከባድ ነበር ለጀረማይ?
What was most challenging for me? Converting and getting myself to a point where
ለኔ ከባዱ ነገር ሃይማኖቴን መቀየሩ ነበር። ከዚያም የኔና የእርሷ ግንኙነት ዜናውን ለወላጆች እንድናገር የሚያበቃኝ ደረጃ ላይ ደርሷል ወይ የሚለውም ሌላው ነበር። ስነግራቸው ግን በቀላሉ ተቀበሉት። አርያምን ስለወደዷት ይመስለኛል።
ጀረማይ እስልምናን የተቀበለው ባለፈው መጋቢት 8 በሜሪላንድ ሙስሊም ማህበረሰብ ማዕከል ውስጥ ነበር። ዋሽንግተን ዲሲ የሚገኘው ፒው የምርምር ማዕከል ባወጣው ጥናታዊ ሪፖርት መሰረት እስልምናን ከሚቀበሉ አሜሪካውያን መካከል 9% የሚሆኑት ሃይማኖታቸውን የሚለውጡት በጋብቻ ምክንያት ነው።
You know, asking someone to convert was a huge deal for me. So when it came
አንድን ሰው ሃይማኖቱን እንዲቀይር መጠየቅ ለኔ እጅግ ከባድ ነገር ነበር። ቤተሰቡን የሚመለከት ሐሳብ ሲመጣ ደግሞ በጣም ነበር ያስፈራኝ። ነገር ግን እርሱ እንዳለው በጣም ደገፉን። ለሁለታችሁም ትልቁ ቁም ነገር መተሳሰባችሁ ነው አሉን።
ጀረማይ የመጀመሪያ ባለቤቱን በካንሰር ምክንያት ያጣው የዛሬ 5 ዓመት ነበር።
ከአርያም ጋር ስንገናኝ ለእኔ የተለየች ሰው መሆኗን ወዲያውኑ ነው ያወቅኩት። እርሷን የመሰለች እርሷን የምትጠጋ እንኳ ሴት በሕይወት የገጥማኝ አታውቅም።
ለአንድ ወር ስለ መጾም ብዙም አስቤ አላውቅም ነበር ይላል ጀረማይ። ራማዳን ገብቶ ከተጋመሰ በኋላ ግን እንደ ተለማመደው በጣም እንደ ቀለለው ነው የሚናገረው። እንግዲህ ለኢድ የአንድ ቀን ጾም ነው የቀረው። ኢድ ሙባረክ ሙስሊም ምዕመናን።
እኛም ከወዲሁ መልካም ረመዳን እንላለን። ነገ ረመዳን ወይም የጾም ፍቺ ነው። የማጠቃለያ ዜና እናሰማለን። የኢትዮጵያ ገዢ ፓርቲ ኢህአደግ ስራ አስፈጻሚ ኮሚቴ የኢትዮ ኤርትራ የድንበር ኮሚሽን ውሳኔንና የአልጀርሱን ስምምነት መቀበሉን በመቃወም በሺዎች የሚቆጠሩ የድንበሩ ኢሮብ ተወላጆችና የአዲግራት ከተማ ህዝብ ዛሬ ሐሙስ ሰላማዊ ሰልፍ አድርገዋል። ህዝብን ያላማከረ ውሳኔ ተቀባይነት እንዳያገኝ ለኢትዮጵያ መንግስት ለአህጉራዊና ለዓለም አቀፋዊ ድርጅቶች አቤቱታ እንደሚያቀርቡም ተናግረዋል። በባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ዩኒቨርሲቲው በሚሰጠው የብቃት ማረጋገጫ ፈተና በተያያዘ በተደረገ የሶስት ቀናት ተቃውሞ ፈተና ተቋርጧል። ያነጋገርናቸው ተማሪዎች ገልጠውልናል። ይህንኑ ከተቃውሞ ጋር በተያያዘ በንብረት ላይ ጉዳት መድረሱንና የፈተና አሰጣጥ መቋረጡንም ተማሪዎቹ ተናግረዋል። ቀደም ሲል ስቱዲዮ እንደገባን ያገኘነው መግለጫ በአንዳንድ አካባቢዎች የተከሰቱ ግጭቶችን አስመልክቶ የኢፌዴሪ መንግስት መግለጫ አውጥቷል። ግጭቱ በምንም መስፈርት ህብረተሰቡን አይወክልም ነው የሚለው መግለጫው። ለፋና ብሮድካስቲንግ የተላከው መግለጫ በሀገሪቱ የተጀመረውን የለውጥ ጉዞና አገራዊ ድባብ ጠብቆ ማስቀጠል የእያንዳንዱ ዜጋ ኃላፊነት መሆን አለበት ሲልም አስገንዝቧል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Yeah.
ፋቴ መጣ